ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ከነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መስከረም 18 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መስከረም 18 ቀን 300 ቀናት ወይም 10 ወራት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ የመስቀል በዓል ዋዜማ የደመራ በዓል በደመቀ ሁኔታ በመላ ኢትዮጵያ ከመከበሩ ውጭ እንደ ጥምቀት ሁሉ ብዙ አገር ጎብኚ ቱሪስቶች ይህን ባህላዊ አከባበር ለመመልከት ወደ አገራችን ይጎርፉ እንደነበር ይታወቃል። በተረኛነት አገራችንን ለማዳከምና ህዝባችንን እርስ በርስ ለማጋደል ቀን ተሌት የሚሰሩት በኦሮሞ ህዝብ ስም የሚያወናብዱት አሸባሪዎች ሰይጣናዊ ህልም የደመራን በዓል በማደናቀፍ ላይ ተስተውሏል። በ2007 ዓመተ ምህረት ኢሕአፓ ባለጌ ዘረኛ ወያኔዎች በሃይማኖት ጣልቃ ይገቡ በነበረበት ወቅት ሃይማኖት የግል አገር የጋራ በሚል ርዕስ የወጣውን የዴሞክራሲያ እትም አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ግን ከዝግጅት ክፍላችን የቀረቡትን ሁለት ሀተታዎች በተከታታይ እናሰማለን። የዘረኞቹ ጠላት ኢትዮጵያ ናት እና ንጽህነት በልመናም በጸሎትም አይገኝም በሚል ርዕስ የቀረቡ ናቸው። አሁን ወደ ዜናው።
በቤኒሻንጉል ጉሙዝ መተከል ዞን ከጥቂት ቀናት በፊት በዜጎች ላይ ከደረሰው ከአሸባሪዎች ጥቃት ጋር ተያይዞ በ45 የአካባቢ ባለስልጣናት ላይ እርምጃ የተወሰደ መሆኑ ታውቋል። እርምጃ የተወሰደባቸው ባለስልጣኖች ከክልል እስከ ወረዳ ድረስ በየደረጃ የሚገኙ የአመራር አባላት ሲሆኑ ጥቃቱን በቸልተኝነት ከመመልከት ጀምሮ በቀጥታ በመተባበር የተሳተፉ ናቸው ተብሏል። ከ45ቱ መካከል 44ቱ ከኃላፊነት የተነሱ ሲሆን አንደኛው ቀድሞ ከነበረበት የኃላፊነት ቦታ ተነስቶ ዝቅ ባለ ቦታ ላይ የተመደበ መሆኑ ተነግሯል። 10 የሚሆኑት በሕግ እንዲጠየቁ ምርመራ የተካሄደባቸው ነው ተብሏል። ባለፉት 2 ሳምንታት በቤኒሻንጉል ጉሙዝ በተደረጉ ተከታታይ የአሸባሪዎች ጥቃት ላይ በመሳሰፍ የተጠረጠሩ ከ390 ሰዎች በላይ በቁጥጥር ስር መዋላቸው ሲገለጽ በወያኔ ቡድን ሰልጥነውና ተደራጅተው የተላኩ ናቸው ተብሏል። እሁድ መስከረም 17 ቀን በሲዳማ አካባቢ አርቤጎና ወረዳ ምጤቾ ቀበሌ በደረሰ የመሬት ናዳ 3 ህጻናትን ጨምሮ 6 የቤተሰብ አባላት በናዳው ተቀብረው ህይወታቸው ሲያልፍ ሌሎች 2 ሰዎች ደግሞ በአደጋው የአካል ጉዳት እንደደረሰባቸው የወረዳው የኮሙኒኬሽን ጉዳዮች ጽ/ቤት አስታውቋል። በአደጋው ምክንያት በአካባቢ ነዋሪ የሆኑ 176 ሰዎች ቤት ንብረታቸውን ጥለው ወደ ሌሎች አካባቢዎች ለመሄድ ተገደዋል ተብሏል። የናዳው ምክንያት ሰሞኑ በተከታታይ የጣለው ዝናብ መሆኑን ተገልጿል። በያዝነው በ2013 ዓመተ ምህረት በኢትዮጵያ የሚመረተው የሰሊጥ ምርት በኮሮና ቫይረስ ምክንያት ከፍተኛ ጉዳት ሊደርስበት እንደሚችል ዋግነር ዩኒቨርሲቲ ኤንድ ሪሰርች በሚስል የሚታወቀው ተቋም ያካሄደውን ጥናት ዋቢ በማድረግ ገልጿል። ተቋሙ በዘርፉ የተሰማሩ ግለሰቦች ድርጅቶችን በማነጋገር ባካሄደው የዳሰሳ ጥናት በዚህ ዓመት በሰሊጥ ምርት የተሰማሩ አርሶ አደሮች የቀን ሰራተኞች በኮሮና ቫይረስ የመጠቃት ዕድላቸው ከፍተኛ በመሆኑ የሰሊጥ ምርት በእጅጉ ሊያንስ እንደሚችል አስታውቋል። አገሪቱ የውጭ ምንዛሬ ከምታገኝባቸው ምርቶች መካከል ከቡና ቀጥሎ የሚገኘው የሰሊጥ ምርት ከመሆኑም በላይ ከ500,000 በላይ ለሚሆኑ ከደጋው የሀገራችን ክፍል ለሚመጡ አርሶ አደሮች የቀን ሰራተኞች የሥራ ዕድል እንደሚፈጥር ይታወቃል። የሰሊጥ ምርት በመካናይዝ የእርሻ መንገድ ሳይሆን በሰው ጉልበት የሚከናወን በመሆኑና በካምፑስ የሚኖሩትና አብዛኞቹ ሰራተኞች በሽታውን ለመከላከል ቁሳቁሶችን ካለማግኘትም ሆነ ከውቅና ማነስ የተነሳ በሽታው በቀላሉ ብዙዎችን ሊያዳርስ የሚችል መሆኑ ግልጽ ነው ተብሏል። በተለያዩ ጊዜያት ከሀገሪቱ በሙስና መልክ ተዘርፎ በህገወጥ መንገድ በአገር በውጭ አገር ተደብቆ የተቀመጠ ገንዘብ መጠን ከ130 ቢሊዮን በላይ መሆኑን ባለፈው ሳምንት ጠቅላይ አቃቤ ሕግ ከባለ ድርሻ አካላት ጋር ባዘጋጀው የውይይት መድረክ ላይ ተናግሯል። ባለፉት 27 ዓመታት የወያኔ ቡድን ከፍተኛ መጠን ያለው የሀገሪቱ ሀብት ዘርፎ ከሀገር ያሸሸ መሆኑን ሲታወቅ ባለፉት 2 ዓመታት ይኸው ሙስና ተጠናክሮ የቀጠለ መሆኑን በስብሰባው ላይ የተሰጠው መረጃ ይገልጻል። ባለፉት 2 ዓመታት ከመሬት ወረራ፣ ከባንክ ገንዘብ ማጭበርበር፣ ሐሰተኛ ሰነዶችን ከመጠቀም፣ ህገወጥ ገንዘብን አስመስሎ ከማቀረብ ጋር በተያያዘ የሙስና ወንጀሎች በስፋት እየጨመሩ መምጣታቸው ተገልጿል። በተያያዘ ዜና ሰሞኑ አንድ የዚምባብዌ ዜጋ የሆነ መንገደኛ 132,860 የአሜሪካን ዶላር በቦሌ አውሮፕላን ማረፊያ በኩል ከሀገር ለማስወጣት ሲሞክር የተያዘ መሆኑና ገንዘቡም ለመንግስት ገቢ የተደረገ መሆኑ ተነግሯል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
የዘረኞቹ ጣላት ኢትዮጵያ ናት። በዚህ ላይ ቅንጣትም ብጅታ ሊኖር አይገባም። ቀጥረኞቹ ለሹሙ ጥብቅና ቆመው ጽንፈኛ ዘረኞችና እሱ ለየቅልናቸው ብለው ሊሰብኩን ተነስተዋል። ሹሙን ወደዋለሁ፣ ኢትዮጵያንም እንዲሁ። ጭራሽ የማያሳምን ቀዠት ነው። ጉማሬና ቀጭን አብረው የሚሄዱ ቃላት አይደሉም። ከመነሻው ይቃረናሉ። ሹሙን ከወደዱ ኢትዮጵያን ይጠሉ ነው። 27 ዓመት ሙሉ የወያኔ ታማኝ አገልጋይና የኦሮሞ ጠባብ ሆኖ የባጃውን ሌፍተናንት ኮሎኔል ዛሬ የኢትዮጵያ አፍቃሪ አድርጎ ለማቅረብ ደፋ ቀናው ያሳዝናል። ማንንም አያደናግርም። አንድ በውጭ ሀገር ያለ የምሁራተላ ሹሙና የሚንጫው አባወራ እንዴት ጣላት እንደሆኑና ሹሙ ባለሚንጫውን ከተቀም ውጪ አያደረገው ነው ሲል ጽፏል። የማይገርመን ግን ይኸው ምሁር በሉኝ ባይ የሀየሎምን ጀግንነትና ብልህነት ሲቸከችክ የነበረ መሆኑ ነው። አማራና ክርስቲያንን በሚንጫ ባዩና የጋራ ታሪክ ለቅንጣትም የለን ብሎ ለፍላፊ አሁንም በነጻ ከሹሞቹ ጎን መታየቱ ቀጣይ ከመሆኑ ሌላ ከአዋሳ እስከ ሰሜን ሸዋ ጅማ እየተንቀሳቀሰ ህዝብን በጥላቻ መርዞና ዱርዮችን ገንዘብ ሰጥቶ ህዝብን እያስጨረሰ መሆኑ ሐቅ ነው። ማነክቶት ኦህዴድ የወያኔ ታማኝ ተለጣፊ ሆኖ 27 ዓመታት አሳልፏል። በበረከት ስምኦን ሲመራ እንደነበረው የዛሬው አዴፓ የትላንቱ ባዕዴን የዚህ ቡድን መሪዎች ደግሞ የዛሬው ሹሞች ናቸው። የኦሮሞን ህዝብ ትግል አጠናግረውና ብዙዎችን ገድለው ቄሮ በሚል የዛሬ ነፍሰ ገዳዮች ስብስብ ተክተው በአጠቃላይ የህዝብን ትግል ያደናቀፉና ያፈኑ መሆናቸውን ማንም ሊክድ አይችልም። ለስልጣን ያበቃቸው አሜሪካ በመላ አፍሪካ ደረጃ አገር ወዳዶችን የገደለች ያስገደለች ብዙ ጦርነቶችን የቀሰቀሰችና የአፍሪካን ሀብት ለመዝረፍ አህጉሩን ያተራመሰችና የጎዳች ናት። አሜሪካ ለኢትዮጵያ ደግ ነገርን የማታመጣ ከመሆኑም በላይ በሹሞቹ ስያሜ ያጀቧት እነ ሳውዲም አገራችንን በመጥፎ አይን ሲያዩና ሊጎዷትም ሲሞክሩ ዘመናት ያሳለፉ ናቸው። ባለምንጫውን የዋሃቢ ዝብሎ ሊያድርገውና በገንዘብ ደጉመው ያሰማሩብን ሳላፊስቶች ናቸው። ካመጣጣቸው ማንነታቸው ጨለማ መሆኑ ድብቅ አልነበረም። ቤተ መንግስት በገቡ በጥቂት ቀን ጽንፈኞችን ከያሉበት ጠርተው እንዲፋለሉ ፈቅደው በህዝብ ላይ አሰማርተዋል። አሜሪካ በሰጣቸው አማካሪዎች ምክር መሰረትም ዲስኩራቸውን አሽለው ኢትዮጵያ በማለት ብዙዎችንም ሊያደናግሩ ችለዋል። የጌዲዮን ህዝብ ማፈናቀሉ ጊዜ አልወሰደም። ኢህአዴግን ልናድስ ልናስቀጥል ብለውም በይፋ ሲነግሩን በርካታ ጊዜን ወስደው ቆይተውም አልነበረም። ሳይውል ሳያድርም ባንዳ ምሁራንን ሰብስበውና አሰልፈው ማደናገራቸውን ቀጠሉበት። የህዝብ ድርጅት ነን ይሉ የነበሩና የተንከራከሱ አንጃዎች ሁሉም ከእግራቸው ስር ወደቁላቸውና ፍርፋሪ ሊለቅሙ አፋቸውን ከፈቱ። ኢትዮጵያን መበለት የሁላቸው የጋራ እቅድ ሆነ ቢባልም ትክክል ነው። ኢትዮጵያን ገበያ ወጥተው ሊሻሻጡባት ተነሱ። አገር ያሉ ወጣቶችን አፈሱ፣ አሰሩ። ጽንፈኞቹ ጅቦች በተሰጣቸው ዘረኛ ጥርስ አግጠው ከቡራዩ እስከ አጣዬ ወዘተ ከሰው ልጅና ከኢትዮጵያዊ የማይጠበቅ አውሬነት በመላ ህዝብና በተለይም በአማራው ላይ አሳዩ። ቁልቁል መስቀል፣ ሕፃናትን መድፈር፣ አዛውንትን መግደል፣ ንጹሃንን በገጀራ ማጥፋት፣ መዝረፍ ያገዛዙና የታዛዦቹ ቄሮ ተብዬ ነፍሰ ገዳዮች ስምሪት ሆነ። ዛሬ በጣም የሚገርመው ጉዳይ ኢትዮጵያዊነትን ደግፈናል የሚሉ በዚያው አፋቸው ሹሙን እንወዳለን፣ ጥሩና መጥፎ ቄሮ አለ ሲሉ መደመጣቸው ነው። በዚሁም ይዘት ሹሞቹን ጽንፈኞች እንዳስቸገሯቸው አስመስለው ሊሰብኩን ሲንደፋደፉ ማየታችን ነው። በኢትዮጵያ እየተካሄደ ያለው ግድያና ዘረፋ ሁሉ ከሹሞቹ ጋር የሰመሩ ጽንፈኞች የሚያደርጉትና ሹሞቹም እሰየው የሚሉለት ነው። አልሰማሁም አልነበርኩም ባዩ ሹምና ግድያ ሊፈጸም ሲል ከሀገር የሚወጣው ሹም ማንንም ሊያታልል አይችልም። አገዛዙ ሙሉ በሙሉ በሚፈጽመው ወንጀል ተካፋይ ነው። ጥራዝ ነጠቅነቱም ለመጋለጥ ብዙ ጊዜን አልጠየቀም። ድንቄም ዶክተር ያሉት ብዙሃን ናቸው። ኬኛ ኬኛ ሲሉ ወያኔ አጅዋ ስትል ከመቀሌ ሹሞቹ ደግሞ በርቱ ተስፋፉ ባይሆነው ራሳቸውን አጋልጠዋል። በህዝብና በአገር ላይ ኃጢአት ፈጽመዋል፣ እየፈጸሙም ናቸው። ጠላታቸው ኢትዮጵያ ናትና ታሪካዊ ተቋሞቿን ለማፍረስ ያልሞከሩት የለም። በቋንቋ መስክ ክልል በሚሉት በመንጋ ድርጊታቸው ሁሉ ኢትዮጵያን ለማድቀቅ ለማፍረስ ሲንቀሳቀሱ ታይተዋል። ይባስ ብለው ታሪካዊ ቤተ ክርስቲያንን ለማፍረስ ለማዳከም፣ ቀሳውስትን መግደል፣ የተለየ ቤተ ክህነት ለማቋቋም መነሳት፣ ቤተ ክርስቲያኖችን ማቃጠል፣ ቅርሶቿን መዝረፍ ማውደም የተለመደ ወንጀላቸው ሆኗል። ሹሙ ሃይማኖቱ የተለየ በመሆኑ ሳላፊስት አጋሮቹ የሚፈጽሙት ወንጀል እንብዛም አላሳሰበው። በደደቡ ፖሊሶቹ አማካኝነት የተዋህዶን የቁጣ ሰልፎችም ሊያስቆም ሲሞክርም አይተነዋል። በእምነት ላይ የመጣው ጥቃት ደግሞ የኢትዮጵያ መለያና ለሌሎችም አርአያ የሆነውን ሰንደቅ ዓላማ ለመከልከልና ከትቢያ ለመጣል እየተደረገ ያለው ጥረት ነው። የጋራ ታሪክ የለምባዮች በጋራ ቅርሶቻችን መለያችን ላይ ተነስተዋል። በመስቀል በዓል ላይ የታየው ጸያፍ ድርጊታቸው መሰከር ነው። በሌላ ቦታ የመቶ ሰው ሰልፍ አዳንቀው የሚያቀርቡ አጋሮቻቸው ባዳን የህዝብ የተቃውሞ ሰልፍ በሚሊዮኖች ደረጃ እየታየ ሁኔታውን በቋንቋቸው ሊያቀርቡ ቅንጣትም ጥረት አላደረጉም። በአገራችን ቋንቋዎች ዜና አቅራቢዎች ደግሞ ያው በባዕዳን ቁጥጥር ስር ያሉ በመሆናቸው ዋናው ስምሪታቸው ሹሞቹን ማሻሻጥ ሆኖ ቆይቷል። ሁሉንም የፖለቲካ ስረኞች እንደፈታና የወያኔን ጸረ ህዝብ አዋጆች እንደሻረ አስመስለው ይዋሹለታል። የፖለቲካ ዳሞትራዎች ልንላቸው የሚገባን ተዋኖች ደግሞ በተለይ በውጭ አገር ሹሙን ሲያወድሱ ቀኔን ቀኝለት ሽልማት እናሰጣው ብለው ሲያጓሩ ታዝበናቸዋል። አጠፋን ተሳሳትን ሲሉ ግን ልንሰማቸው አልታደልንም። ከፍርፋሪ ሊቋደሱ የተቻኮሉ ኤመንት ቡድኖችና ሱቅ በደረቴ ድርጅቶችን አሽቀንጥሮ እንደጣላቸውም ኢትዮጵያ ካላችሁ 10,000 ደጋፊ ፊርማ አምጡ ብሎ 1,500 ፊርማ ማምጣት የተሳናቸውን በሕግ ሽፋን ማግለሉ ነው። ምርጫ ያሉትን ቧልት ደግፈው አሰፍስፈው የነበሩ ማፈሪያዎች እነሆ ከመድረኩ በተጨባጭ ተባረው ሻተር ተፈጸመብን ብለው ማላዘን ተገደዋል። ምርጫውን የሚያሸንፉት ወያኔ ኢህአዴግ ማለትም ጽንፈኞቹና ዘረኞቹ መሆናቸው የወያኔ መመለስ ጉዳይ እየተሸረበ እያለ መሆኑን መረዳት ያቃታቸው አሳዛኝ ፍጥሮች ተብለዋል። ለነገሩ ከጥቂቶች በስተቀር ተቃዋሚ ተብዮች በተጨባጭ ከሞቱ ጊዜ አልፏል። የህዝብን የሽግግር ሂደት ፍላጎት ረግጠው በሄረተኛና ፋሽስት ሊባል የተቃረበ ዘረኛ አገዛዝ መመስረታቸው ጠላታቸው ኢትዮጵያ እንደ አገርና እንደ ህዝብ መሆኗን የሚያረጋግጥ ነው። የዘረኞች መለያ ኢትዮጵያዊነት ሳይሆን ጸረ ኢትዮጵያነት ነው። ከውስጥም ከውጭም አጋሮቻቸው አገራችንን የሚጠሉና ሊያፈርሷትም የሚጥሩ ናቸው። የሹሞቹ ኢትዮጵያዊነት የኔ ነህ በለኝ ደስ እንዲለኝ ብቻ ነው። ያፈሰሱት የህዝብ ደምና ከነታሪኳ ሊያደባዩ መነሳታቸው ማንነታቸውን ቁልጭ አድርጎ ያሳያል። በብሔርና ሃይማኖት አንድነት ሰበብ ለሹሞቹ ድጋፍ የሚሰጡ የአገር አፍራሽ ሃይማኖተኛ የዘረኛ አገር ወዳድ የለምና በጊዜ ይታረሙ ዘንድ እናሳስባቸዋለን። በደሃም ባ ማላገጥ ውድቀታቸውን የከፋ ያደርጋል። በርግጥ ወያኔ ኢህአዴግ በትግላችን ይውደም ኢትዮጵያዊነት አቸናፊ ነው። የህዝብን ሃይማኖትና ሰንደቅ ዓላማችንን ለቀቅ ነጻነት በልመናም በጸሎትም አይገኝም። ነጻነትን ማግኘት የሚቻለው በህዝባዊ አርበኝነት ነው። ህዝብ ጭቆናው ገብቶት ጥቃቱ አንገብግቦት ሲነሳ ጠላትን ድባቅ መጥቶ ምግባሩ በመቃብሩ ላይ ሳይቀር ተገልጾ መስቀሉን ይተክልለታል። መስቀል ኃይልነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ ተብሏልና። ጠላትም ቢሆን ባውሬ ድርጊቱ ቢዘከርም አስከሬኑ ሲሳቀቅ መኖር የለበትምና ለስጋ ህይወቱ ባደረገው ጥፋት በመስቀሉ ምህረት እንዲያገኝ በማቃብሩ ላይ ሳይቀር የምህረት ካስማው ይተከልለታል እንጂ የተም አይጣልም የክርስትና የእስልምና የኢትዮጵያዊነት ባህልም አይደለምና የኢትዮጵያ ህዝብ አንድነቱን እንዲናጋ ዘረኝነት እንዲሰፍ በኦነግ የበላይነት ኢትዮጵያ እንድትፈራርስ እየተሰራ ያለው በመንግስት ስልጣን ላይ በተቀመጡ ግለሰቦች ጭምር መሆኑ እየተገለጸ መጥቷል። ይህ እንደቀድሞ በጥርጣሬና በግምት መናገር ሳይሆን በፊት ለፊት ኢትዮጵያን ሊያፈርሱ እንደሚፈልጉ እየነገሩንና በተግባር እያሳዩን በመሆናቸው ነው። እንደ በፊቱ እነ ኮሎኔል በመላሳቸው ሊያጭበረብሩ የሚችሉበት ካርድ አልቋል። ሰው መግደል ብቻ ሳይሆን እየታረደና ቆዳው እየተገፈፈ ሲጣል ከመያዝ ውጭ አስተቃቂ ነገር የለም። እየተቃጠለ ለዱራራዊትና ለጅባስ ካሬኑ እየተጣለ ነው ያለው። የአይነቱ ድርጊት እና ቢ እንደደብቀው ስላሉ የሚደብቅ አይደለም። አንዳንድ ለሆዳቸው ያደሩ ግለሰቦችም ድርጊቱን እያስተባበሉ መገኘታቸው የባህሪያቸው ነውና አያስደንቅም። ጭፍጨፋ ሳይሆን የእርስ በርስ ግጭት ነው ብለው ሊያዋዙ ይከጅላቸዋል። በሊስት የስም ዝርዝር ተይዞ እየተመረጡ የሚገደሉትን አማራዎችና የተዋህዶ ክርስቲያን እምነት አማኞች ላይ የሚደረገውን ጭፍጨፋ አሳንሶ ለማሳየት የሚደረግ ጥረት መሆኑ ነው። የማፊያ ተግባር ተባባሪ መሆን የትም አያደርስም። ከሁሉም በላይ አገራችንን አደጋ ላይ ለመጣል ሆን ብሎ እየሰራ ያለው ኮሎኔል አብይ አገርን ከመጥፎ አደጋ ላይ ከመጣሉ በፊት በሰላም ስልጣኑን ለህዝብ እንዲያስረክብ የመጠየቂያ ጊዜው አሁን ነው። በውጭም በአገር ውስጥ የሚገኝ አገር ወዳድ ህዝብ አንድነቱን የሚያሳይበት ወቅት አሁን ነው። ዛሬ አማራ፣ ኦሮሞ፣ ትግሬ፣ ሶማሌ፣ አፋር፣ ሀዲያ፣ ከምባታ፣ ወላይታ፣ ጉራጌ፣ ዶርዜ፣ ኮንሶ፣ ሙርሲ፣ አኝዋክ፣ ሐረሪ ብለን የምንከፋፈልበት ጊዜ ሳይሆን የኢትዮጵያዊነት ህልውናን ለመጠበቅ ባንድ ላይ ቆመን የምንገኝበት ሰዓት መሆን አለበት። ባፍ መፍቻ ቋንቋ መዳኘት መለስ ዜናዊም ሆነ የኦሮሞ ታጋዮች ያመጡት አዲስ መላ ሳይሆን በርካታ የኢትዮጵያ ተማሪዎች ሁኔታዎች እንዲስተካከሉ ከአርባ ዓመታት በፊት መሬት ላራሹ ብለው ደማቸውን ያፈሰሱበት ህይወታቸውን የሰውበት ጉዳይ ነው። በኢትዮጵያ ተማሪዎች በተለይም በኢሃፓ ዘንድ ዘረኝነት የተወገዘ ነበር፣ አሁንም ነው። ሁሉም ዜጋ ለሁሉም ዜጋ እንዲቆም ማድረግ እንጂ ያገርን ህልውና የተወሰነ የዜጋ ክፍል የኔ ብቻ ነው የሚለው እንዳልሆነ ኢሃፓ እነሆ ለበርካታ ዓመታት ሲያስተምር ቆይቷል። ማስተማር ብቻ ሳይሆን በአንድ ኢትዮጵያዊነት ዓላማ ስር ሲታገሉ የወደቁ የተለያዩ ቋንቋ ተናጋሪ አባሎቹን ለህብረት ትግል አሰልፏል። ስለዚህ ትግሉም ድሉም የህዝብ እንጂ የተናጠል ቡድኖች ሊሆን አይችልም። ህዝብ እጅግ የመጠቀ ትርጉም ያለው ነውና እውነተኛነትን፣ ጽናትን፣ ፍቅርን፣ መስዋዕትነትን፣ አገርን፣ እምነትን፣ ህብረትን ያቀፈ በመሆኑ ጠባብ ዘረኝነትን አያስተናግድም። ስለዚህም የህዝብን ጥያቄ አጭበርባሪው፣ አታላዩ፣ አስመሳዩ ሊያወናብድበት የሚችል አይሆንም። የጊዜው ጥያቄ ብዙ የሚመራመሩበት አይደለም። ግልጽ የሆነ በመምጣቱ እንደ ኮሎኔል አብይ አይነቱን ጭምብል ያፈለቀ ሐቅ ነውና ተደብቆ ማጥቃት የሚቻልበት አይደለም። ኢትዮጵያዊ የአርበኛ ትግል በግንባር ነው። አጭበርብሮ ሳይሆን አስጠንቅቆ ውረድ እንውረድ ብሎ ነው። ስለዚህ ኮሎኔሉን በሰላም ስልጣንህን ለህዝብ አስረክብ ማለት ልመናም ፍርሃትም እንዳልሆነ መታወቅ ይገባዋል። የሚፈራ የሚከበር የህዝብ ቁጣ እንጂ የገዢዎች ጦር ኃይል ሆኖም አያውቅ። ይሁን እንጂ ዘመናት በታለፈበትና ብዙ ህይወት በጠየቀበት የአምባገነኖች መንገድ መጓዙ አያዋጣም ብሎ መምከር ተገቢ ነው። ብዙ ነገሮች ከአቅሙ በላይ እየወጡ መምጣታቸው እየታየ ነው። አስተዳድራለሁ ያሉትን ህዝብ ጭፍጨፋ ቆመው እየተመለከቱና የራስን ጀነራል ልኮ ህዝብን ለማስፈራራት መሞከር ጅልነት ከመሆን አያልፍም። ማንን ለማስፈራራት? እየተገደለ ሬሳው እንዳይቀበር የሚደረገውን ህዝብ? ላውር የሚጣለውን? ከኖረበት ከቀየው የሚባረረውን? በስጋት የሚኖረውን ህዝብ ነው ማስፈራራት የሚቻለው? በርግጥም እንደነዚህ አይነት ሰዎች የፍርሃት ጥጉንና ምላሹንም በውል ያውቁታል ማለት ያስቸግራል። እናም እያንዳንዱ ዜጋ አገሩንም ራሱንም መታደግ ከፈለገ ሰላማዊ ሽግግር እንዲፈጠር የበኩሉን ያዋጣ። የሚያንዣብበው አደጋ ጦር ቢወረወር ለኔም ላንተም ነው እንዳለው ነው። እንኳንስ ጠባቡ ጃንጥላ ሰፊው ዳስም ከዝናቡ አያስጠልም። ስለዚህ ዜጋ ሁሉ ራሱን ለምህረት፣ ለሰላም፣ ለውይይት፣ ለጋራ ውሳኔ ለማዘጋጀት ኮሎኔሉን በፈቃደኝነት ስልጣንህን ለህዝብ አስረክብ ብሎ መጠየቂያው ሰዓት አሁን ነው። ከዚህ ውጭ የሚሆን አንዳችም መፍትሄ አይገኝም። በጊዜያዊነት እስከ ምርጫው ድረስ የሚያደርስ የተቀናጀ መንግስት ይፈጠር። ህዝብ በውሳኔው ይቀላቀልበት። እንደ ቀድሞ ሁሉ ፖለቲካው የጥቂቶች መፈንጫ አይሁን ብሎ ማለት አንገብጋቢው ወቅታዊው ጥያቄ መሆን ይገባዋል። ድል ለኢትዮጵያ ህዝብ ነው። ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። እስ 40 ቁጥር 10 ሐምሌ 2007 ዓመተ ምህረት ሀገር የጋራ ሃይማኖት ግን የግል። የኢትዮጵያ ህዝብ አብሮ በመኖር እየተለማመዳቸው እያዳበራቸው በዚህም ተመርኩዞ ከኑሮ ጋርም እያዋሃዳቸው ከሚገለገልባቸው መልካምና በርካታ እሴቶች ውስጥ አንዱ ልዩነቶችን አቻችሎ አብሮ መኖር ነው። ህዝባችን ለዘመናት ተከፍቶም ይሁን ተደስቶ በሰላም ሆነ በጦርነት ሁኔታ በመካከሉ የነበሩት ጥቃቅን ልዩነቶችን ለዘመናት ባካበታቸው የአገር ባህሉና እሴቶቹ መሰረት ለገጠሙት ችግሮች መፍትሄዎች በመስጠትና እንዲለዝቡ በማድረግ ሁሌም የሃይማኖት እምነቱን በማክበርና በማስከበር አገሩን ኢትዮጵያን በነጻነት አስቆይቶ እሴቶቹን በቅርስነትና ካደራ ጭምር ለልጅ ልጆቹ ማስተላለፉ በታሪክ የተመዘገበ ነው። በጥንታዊነታቸው በታሪክ የተመዘገቡት የክርስትናና የእስልምና እምነቶች በአገራችን ለረጅም ዓመታት በህዝባችን ተቀባይነትን አግኝተው የቆዩ በመሆናቸው የሁለቱም እምነት ተከታዮች በመካከላቸው ሰላምን በማስፈን በመግባባትና በመቻቻል በአንድነት ኑረዋል። በአሁኑ ወቅት ክርስትና በኢትዮጵያ ከ1700 ዓመት በላይ እድሜ ያለው ሲሆን የእስልምና ሃይማኖትም 1404 ዓመታትን አስቆጥሯል። በታሪክ እንደተመዘገበው ከ3000 እስከ 4000 ዓመት እድሜ አላት በመንላት ኢትዮጵያ ውስጥ ሃይማኖቶቹ የገቡት ዘግይተው መሆኑ ግልጽ ነው። አገሪቷና ህዝቧ በቀጣይነት ኑረዋል፣ ወደፊትም መኖራቸውን ይቀጥላሉ። የወቅቱ ትውልድ በአገራችን ታሪክ ሁለቱም ሃይማኖቶች ወደ ኢትዮጵያ የገቡትና ተቀባይነትን ያገኙት በጦርነት ወይም ኃይልን መሰረት ባደረገ ጫና ሳይሆን ህዝብን በማሳመን መሆኑን ሁሌም ከግንዛቤ አስገብቶ ለአንድነትና ለመቻቻል የበኩሉን አስተዋጽኦ አበርክቷል። በእርግጥ በተከታታይ ዘመናት የነበረው ትውልድ ውድ አገሩን አቆይቶ ለተከታታይ ትውልድ ያስረከበው ዛሬ በምንገነዘበው ደረጃ ፍትሐዊነትና እና አስተዳደርን አግኝቶ የኑሮ ሁኔታውም ውጣ ውረድ የሌለበት የተሟላና የተደላደለ ሆኖ አይደለም። እንዲያውም ይህንን ጉድለት በመጠቀምና የሃይማኖት እምነትን በማስተካከል በሁለቱም በኩል የፖለቲካ ስልጣን ለመቆጣጠር በተነሱ ወገኖች ግንባር ቀደምትነት በህዝባችን መካከል ከፍተኛ ጉዳትን ያስከተሉ የርስ በርስ ግጭቶች ተካሂደዋል፣ በደሎችም ደርሰዋል። መጠቀስና ከግንዛቤ መወሰድ ያለበት ሌላ ሀቅ ደግሞ ከላይ ከተጠቀሱት ሁለቱ ሃይማኖቶች ውጭ ሌላ እምነት ያላቸው ባህላዊ የጥንት እምነቶችን የሚከተሉ ህይወታቸውን በዚያ ላይ መስርተው የሚኖሩ ለረጅም ጊዜ የቆየውን የሰው ልጅ የማህበራዊ ህይወትን ታሪክ የሚያንጸባርቁ ኢትዮጵያውያንም እንዳሉ ነው። ከነዚህ ውስጥ አንዱ የኒሎቲክ ህዝብ ነው። በሀገራችን የእስልምናና የክርስትና እምነት ተከታዩም ቢሆን የቆዩ ባህላዊ እምነቶችን ከእምነቱ ጋር አጣምሮ ሲገለገል ቆይቷል። በኦሮሞው ይሁን በጉራጌው፣ በሀዲያው ይሁን በአፋሩ፣ በሶማሌው ይሁን በአማራው እነዚህ ባህላዊ እምነቶች ይንጸባረቃሉ። አቴቴውን ያረጋል፣ ቦረንስቻ አለ፣ ዶሮ ወንዝ ዳር ጠምዞ ይጥላል፣ ምግብንና ልዩ ልዩ አረንጓዴ ተክሎችን እጣንን በዋርካ ስር ያስቀምጣል። ስንቱ ተነግሮ ያልቃል። ስለዚህም ስለ እምነትና ስለ አብሮ መኖር ስናወጋ እነዚህና ሌሎች ታሪካችንና ባህላችን መሆናቸውን ሁሌም ከግንዛቤ ማስገባት የግድ ይለናል። የኢትዮጵያ ህዝብ ባዕዳን አካባቢውን በቁጥጥራቸው ስር ለማድረግና በቀኝ ግዛት ቀንበር ውስጥ ለማስገባት በሃይማኖት ልዩነቶችን ተስታክከው ያስነሱትን እርስ በርስ ግጭቶችም ሆነ ህዝቡም ሆነ ኢትዮጵያን ለመከፋፈል ያደረጉትን የተለያዩ ሙከራዎች በጋራ በመመከትና በማክሸፍ ነጻነቱን ለማስጠበቅ ችሏል። ይህ አኩሪ ታሪኩ ደግሞ እንዲያው በጸሎት በልመና በመጃጃልና በመለማመጥ የተገኘ ሳይሆን ከፍተኛ መስዋዕትነት በመክፈልና ሀገሬ ጋራ ሃይማኖቴ ግል በሚለው መርህ በመመራት ሁሉም የጋራ ዜግነት ያላቸው መሆናቸውን አምነውና ተቀብለው በጋራ ትግላቸው ጸንተው በማካሄዳቸው ነበር። እነዚህ መሰረታዊ የሆኑ አኩሪ እሴቶች ላያሌ ዘመናት የኢትዮጵያ ህዝብ ዋና መገለጫና ልዩ ምልክት በመሆናቸው የወቅቱ አገር ወዳድ ትውልድም እንዳይብሌኑና እንደ ህይወት እስትንፋሱ በማየት ተንከባክቦ ለሚቀጥለው ትውልድ ለማስተላለፍ ዝግጁ መሆን ይኖርበታል። የቀድሞ አገዛዞችን ለምን ዘመናዊው አስተዳደርና ስልጣን አልተከተላችሁም? ለምንስ የዲሞክራሲ መብትን ለህዝቡ አላጎናጸፋችሁም? በማለት ተጠያቂ ለማድረግ ባንቃጣም ለሀገሩ በከፍተኛ ደረጃ ቀናኢ የነበረው ህዝባችን በእነሱ አገዛዝ ስር መጨቆኑና መበደሉን ግን ልንዘነጋው አንችልም። ባለፈ ነገር ለማላዘን ባንፈልግም በህዝብ ይሁንታና ፍላጎት ሳይሆን በጠመንጃ ኃይል ብቻ በመመካት ስልጣን ላይ የተቆናጠጡት የዘመኑ ገዢዎች በህዝባችን ላይ እየፈጸሙ ያሉት በደልና እያደረሱበት ያለው ስቃይ ካለፉት የባሱና የከፉ ሆነው መገኘታቸው የበለጠ ያንገበግበናል። የዘመኑ ገዢዎች የህዝብ አኩሪ ቅርሶች በዴሞክራሲና በህዝብ ሰብአዊ መብት መከበር ታጅበው እንዲዳብሩ ከማድረግ ፈንታ በህዝብ መካከል ያሉትን ጥቃቅን ልዩነቶች እያነሱ አብሮ የመኖር ፍላጎቱን ማህበራዊ ሰላሙን እያወቁበት ሀገሩንም እንደ ሀገር አቆይቷት እንዳትቀጥል የተለያዩ በደሎች እየፈጸሙበት ይገኛሉ። ፍራቻውን ከማስወገድ ይልቅ ያባብሱበታል። አንድነቱን ከማጠንከር ይልቅ ይገዘግዙበታል። በአንድነት ጎዳና እንዲጓዝ ከመርዳት ይልቅ ይበልጥ የሚበዘበዝበትን ተንኮል በህግ ሳቢያ ይጎነጉኑበታል። በመካከሉ የነበሩ መተማመኖችን በጥርጣሬ ያፋልሱበታል። የብሔርም ሆነ የሃይማኖት ልዩነቶችን ለስልጣን ማራዘሚያ በመጠቀም የእርስ በርስ ግጭቶች እየቀሰቀሱ ከፋፍሎ ለመግዛት በግዴታ ከጫንቃው ላይ ተቆናጠውበታል። ሳይፈልግ በበላይ አስተዳዳሪነትና ሞግዚትነት ተሰይመውበታል። በእምነት ውስጥ በመግባት እርስ በርሱ እንዲበጣበጥ መሰሪ ተንኮላቸውን ያሴሩበታል። ይህንን የመከፋፈል ሴራ ህዝባችን አምርሮ የተቋቋመውና በተግባርም የተቋቋመው መሆኑን በተለያዩ ሁኔታዎች አስመስክሯል። ከፍ ያለ ጉዳት ቢደርስበትም ገዢዎቹ እንደሚመኙትና እንደፈለጉት የተንኮላቸው ሰለባ ሊሆንላቸው አልቻለም። ክፉኛ እየተፈታተኑት ቢሆንም በቀየሱለት ጎዳና ይጓዝላቸው አልተመቻቸላቸውም። ቀደም ተደርጎ እንደተጠቀሰው ባለፈው 24 ዓመታት የወያኔ አገዛዝ ከዚህም ከዚያም ካሉ የባዕዳን ህጎች እየለቃቀመ በህግ አገዛዙ ሸጉቶ የሃይማኖት ነጻነት አረጋግጫለሁ እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም በርካታ በደሎች ፈጽሟል። የሃይማኖት ተቋማትን ለማፍረስ ወይም ለማዳከም ባደረገው ዘመቻ ብዙ ጉዳትን አስከትሏል። ህብረተሰባችንን ለባዕድ ክፍት አድርጎ ላልባሌና ከይሲ ተግባራት አጋልጿል። በአንዋር መስጊድ፣ በጎንደር አደባባይ ኢየሱስ፣ በአዲስ አበባ እስጢፋኖስ ቤተክርስቲያን፣ በአሰቦት ገዳም፣ በሐረርና በሌሎች ከተሞችም የፈሰሱት የብዙ ምዕመናን ንጹህ ደሞች በህሊናችን ምንጊዜም ሊጠፉ የማይችሉ ሲሆኑ በታሪካችን መዝገብ በመጥፎ ምሳሌነት ከሰፈሩት ውስጥ ጥቂቶቹ ናቸው። በኢኮኖሚ እድገት ስም የዋልድባን ገዳም ለማፍረስ ጥረት አድርጓል። በኢሉባቦር በጅማና ባጋሮ አካባቢዎችም እንደዚሁ ብዙ አባያተ ክርስቲያናት ተቃጥለዋል ምዕመናን ተጨፍጭፈዋል ቤት ንብረታቸው ጋይቷል በደሴ ከተማም ተከስቶ የነበረው ሁኔታ ይህንኑ አስከፊ ጠረን ያዘለ ነበር ስር ሰዶ መቆሚያና ማባሪያ ወደሌለው ጦርነት ከመድረሱ በፊት በእንጭጭነቱ ረጋ ባለ መንፈስና አርቆ አስተዋይነት በተመላበት ሁኔታ ለማክሸፍ ባይሞከር ኑሮ መዘዙ ከባድ በሆነ ነበር በደሴ ያለው የህዝብ ስጋት በአደባባይ ይውጣ እንጂ በሌሎች ቦታዎችም ያሉ መሆናቸው የሚታወቅ ነው በመሆኑም የሃይማኖት አባቶች ደማጭነት ያላቸው የሀገር ሽማግሌዎች አገር ወዳድ ምሁራን ይህን ሁኔታ በጥሞና ተከታትለው የህዝቡንም ስጋት ከልብ ተረድተው የማረጋጋትና የስጋት ምንጩን የማድረግ ሚና የሚጠበቅባቸው ነው ህዝባችን በብሔረሰብና በሃይማኖት እንዳይከፋፈል ወደ ክፍፍል የሚያመሩ አቅጣጫዎችን ለመከላከል ሁሉም ዜጋ የበኩሉን አስተዋጽኦ እንዲያበረክት በተደጋጋሚ ጥሪ ስናደርግና ስንቀሰቀስ ቆይተናል። ለዚህ ደግሞ መሰረታዊ ምክንያታችን ሀገርና ህዝብ ከሌሉ ሌላው ትርፍ መሆኑን በጽኑ የምናምን በመሆናችን ነው። ይህ እምነታችን ደግሞ የትግላችን መነሻና መድረሻ የታሪካችን አልፋና ኦሜጋ ብሎም የመስዋዕታችን ራእይና ግብ በመሆኑ ነው። ለኛ ከኢትዮጵያችን ሌላ አዲስ አገር የለንም። ሀገራችን የተለያየ ሃይማኖት እምነቶችና ብሔሮች መኖራቸው ጌጥና ኩራታችን ናቸው እንጂ የችግሮቻችን ምንጭ አይደሉም። የእርስ በርስ ግጭቶች በሀገራችን ህልውና ላይ ሊያስከትሉ የሚችሉ አሉታዊ ክስተቶች በቸልታ የማንመለከታቸው ለዚሁ ነው። ለጦር መሳሪያ የታጀቡ መነሻቸው የሃይማኖት እምነት የሆኑ ግጭቶች ሊያስከትሉ የሚችሉ የህዝብ እልቂቶች አስከፊነታቸው ከራሱ ከባለቤቱ ከባለ ጉዳዩ የበለጠ የሚያውቀው የለምና ሁሉም ዜጋ የኩሪታ እንዳይከሰት መንቀሳቀስ ይኖርበታል እንላለን። ስለሆነም ህዝባችን በጋራ ተስማምቶ በጋራ አገሩ በሰላም ቢኖር የሚችልበትን ሁኔታ ማስተካከል ከሁሉም ቀዳሚ የሚሆነውም ለዚሁ እና ከዚሁ ነው። ሽብርተኝነትን ጀብደኝነትን በማስወገድ ሁኔታዎችን በጥጡ መርምሮ በጊዜ ሊመጣ ለሚችለው አደጋ አስቀድሞ መዘጋጀት አስፈላጊ ነው የሚል ጽኑ እምነት አለን ስንልም የሁኔታውን ክፉኛ አሳሳቢነት በሚገባ በመገንዘብ ነው። ኢህአፓ ከተመሰረተበት ጊዜ አንስቶ እስካሁን ድረስ በጽናት በርካታ መስዋዕትነትን በመክፈል የታገለለትና አሁንም ድረስ እየታገለ ያለው የዜጎች ሰብአዊ መብት በህግም ደረጃ ዋስትና አግኝቶ ያለምንም ገደብ እንዲከበር ለማድረግና ህዝባችን የወደፊት እድሉን ለመወሰንና ለመምራት የሚያስችለውን ሁኔታ ለመፍጠር ነው። የኢህአፓ ዓላማና ፍላጎት ብዙሃኑ ህዝብ ተጠቃሚ የሚሆንበት የፖለቲካ ምህዳር ተመስርቶ በየጊዜው የሚነሱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ችግሮች በጋራ መፍትሄ ያገኙ ህዝቡ በሰላምና በአንድነት አብሮ ሊኖር የሚችልበትን ሁኔታ መፍጠር ነው። ይህን ቀና ሐሳብ ደግሞ ጥቂቶች የባዕዳንን አጀንዳ ለማስፈጸም ከታጩት በስተቀር በርካታው የኢትዮጵያ ህዝብ የተስማማበት መሆኑ ላለፉት በርካታ ዓመታት የተደረጉት እንቅስቃሴዎች ያረጋገጡት ነው። ይታችንን ወደ ኋላ መለስ አድርገን ህዝባችን ከ40 አመት በላይ የተጓዘበትን ሂደት እናጤ በየካቲት 66 አብዮት ከተነሱት በርካታ ጥያቄዎች አንዱ መንግስትና ሃይማኖት ይለዩ መንግስት በሃይማኖት ሃይማኖት በመንግስት አልቃ ይግባ የሚለው ነበር። ይህ በኢህአፓና በህዝቡ የተስተጋባው ጥያቄ ለሀገሪቱ ህልውና መሰረታዊ ነው። ሁላችንም እንደምንታዘበው እስከዛሬ ድረስ አድሃሪና መብት ገፋፊ የሆኑ ጸረ ህዝብ አገዛዞች እንዳመጣጣቸው የፖለቲካ ስልጣን ለመያዝ ቢችሉም ለጥያቄው አሁንም ድረስ አግባብነት ባለው ሁኔታ መፍትሄ ሰጪ ሆነው አልተገኙም። እንዲያውም የጥያቄ ይበልጥ ስር እየሰደደና በብዙሃን ህዝብ ውስጥ ግንዛቤ እያገኘ ለጨቋኝ ገዢዎች የማይመች ሁኔታ ፈጠረ እንጂ አምባገነኖችና የህዝብ ጠላቶች የሆኑ ቡድኖች እንደተመኙት ተንኖ የጠፋ አልሆነም። የእስልምና እምነት ተከታዮች በአሁን ወቅት በተከታታይ እየተደረጉ ያሉ ትግሎች የሚያመላክቱትም ይህንኑ ነው። ወያኔ ከስልጣኑ እስካልተወገደ ድረስም ይህን ጥያቄ በማንሳት የሚደረገው ህዝባዊ ትግል በቀጣይነት መካሄዱ የማይቀር ነው። ከ24 ዓመታት በፊት ደርግን የተካው የወያኔ አገዛዝ በኃይልና በባዕዳን ሙሉ ድጋፍና ትብብር የፖለቲካ ስልጣኑን ከተቆጣጠረ ጀምሮ በሀገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲ በመንደፍ የአንድ ቡድን አምባገነንነት ማንገሱ ከግልጽም ግልጽ ነውና ውይይትን የሚጋብዝ አይደለም። ይህ አምባገነን አገዛዝ በተለይ የሙያ ማህበራት በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ጣልቃ በመግባት የዜጎች መብት በመደፍጠጥ በማን አለብኝነትና በፈላጭ ቆራጭነት ኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ ለጉዳት ዳርጓል። ኢትዮጵያን በጽኑ አዳክሟል። እዚህም የተነሳ የአገሪቷንና የህዝቧን የወደፊት ህልውና ከፍተኛ አደጋ ላይ ጥሎ ይገኛል። ይህንን በህዝቡና በአገሪቱ ላይ የተጋረጠውን አደጋ መከላከል ይችሉ የነበሩ አገር ወዳድ ኃይሎች በአገራቸው በነጻ የመደራጀት መብታቸው ተገፎ ለህገ ወጥነት ተዳርገዋል። ኢትዮጵያዊነታቸው ተገፎ በመላ አገሪቷ ለመዘዋወር በመከልከላቸው የፖለቲካ አመለካከታቸውንም ሆነ ዓላማቸውን ለህዝቡ ለማስረዳት ካለመቻላቸውም በላይ በሰላማዊና ዴሞክራሲያዊ መንገድ ችግሮችን ለመፍታት የሚያቀርቧቸው መፍትሄዎች እንዳይስተናገዱ ተደርገዋል። በባዕዳን እርዳታ በመታጀብ በጠመንጃ ኃይል ስልጣን የያዘው ቡድን መሪዎች ህዝብን ለማወናበድ ስለ ሰብአዊና ዴሞክራሲያዊ መብት መከበር ሲነሱት የነበረው መጠነ ሰፊ ፕሮፓጋንዳ የዋሽታ ሆኖ የቀረ ብቻ ሳይሆን አፈናዎችና ግድያዎችን አክለው አምባገነንነታቸውን ለመገንባትና ለማጠናከር ተጠቅመውበታል። በአንድ አገር ውስጥ የሃይማኖት እኩልነት ከሌሎች ዴሞክራሲያዊ መብቶች ጋር ካልተከበረ የሚያስከትለው ውጤት የህብረተሰቡ አንድነት ክፉኛ መናጋት፣ የእርስ በርስ ግጭት መባባስን፣ የአገር ሉዓላዊነትና የአንድነት በአሳሳቢ ሁኔታ ላይ እንዲወድቁ ማድረግን ነው። እየተረጋገጠ ያለውም ሁኔታ የሚያሳየው ይህንን ነው። ሃይማኖትን አስመልክቶ በዓለም አቀፍ ደረጃ ተቀባይነት ያላቸው የሰማያዊ መብት አንቀጾችን ህገ መንግስታችን ውስጥ አካተናል በሚል ወያኔና ጨፋሪዎቹ በተደጋጋሚ ቢደነፉም ህዝብ ሊገለገልባቸው ያልቻለ ከመሆኑም በላይ ተግባራዊ መሆን ያልቻሉና የተጻፉበትን ወረቀት ያህል እንኳን ክብደት የሌላቸው ናቸው። የአባ እምነት የሃይማኖት እኩልነት የአማኞቹን ጥያቄ ብሶትና ችግር በመካድ የሚገኝ አይሆንም። በኃይልም ከመድረኩ ለማጥፋት ሊሞከርም የሚቻል አይደለም። የወያኔ አምባገነን አገዛዝ ስልጣን ላይ ለመቆየት ሲል በአክራሪነትና በሽብርተኝነት እየፈረጀ የሃይማኖት መብትን ፈሩን ለማስለቀቅ በቴራና በማጭበርበር ተግባራት ቢስተማራ መረጋጋት ሊገኝ የሚችል አይሆንም። የሃይማኖትና የፖለቲካ ግንኙነት ቀደም ብሎ እንደተገለጸው በአግባቡ ካልተያዘና መፍትሄ ካላገኘ በአሁኑ ወቅት በወገኖቻችን በኩል በሰላም እየቀረቡ ያሉ ጥያቄዎች ወደ ግጭት፣ ወደ ማያባራ ጦርነትና ደም መፋሰስ እንዲሁም ወደ መከፋፈል የሚሄድበት ሁኔታ ሰፊ መሆኑ ከበርካታ ሀገሮች ተመክሮ ለመረዳት የሚቻል ነው። በሃይማኖት ላይ የሚደረገው ተጽዕኖ በተለይ የተለያዩ የሃይማኖት እምነቶች በሚመለኩበት ቀርቶ ብዙሃኑ ዜጋ የአንድ እምነት ተከታይ ሆኖ ባለበት አገር እንኳ ችግር ቀፍቃፊ እንደሆነ የምንገነዘበው ነው። ስለሆነም የእምነት ነጻነት መከበርና የመንግስትና የሃይማኖት መለያየት ከመድበለ ዴሞክራሲ አንጻር ለዜጎች በጋራ መኖር የሚያበረክቱት አስተዋጽኦ በጣም የጎላ ነው። ኢህአፓ በተደጋጋሚ ባወጣቸው መጣጥፎቹ እንደገለጸው የሃይማኖት እኩልነት ሊረጋገጥና በአማኞቹም ተአማኒነት ሊኖረው የሚችለው የዜጎች ዴሞክራሲያዊና ሰብአዊ መብት ያለምንም ገደብ ተከብሮና ተጠብቆ የጋራ አገር ለጋራ ጥቅም የሚለው ስሜት ለሁሉም ዘንድ ተቀባይነት ሲያገኝ ብቻ ነው። ይህ እውን ሊሆን የሚችለው ደግሞ ደጋግሞ እንደተገለጸው የግለሰብ መብትና የወል መብትን ሚዛኑን በጠበቀ መልኩ ተግባራዊ በማድረግና ሁሉም ይህን መብት እንደ አይን ብሌኑ ለመጠበቅ ሲንቀሳቀስ ብቻ ነው። ማንኛውም የሃይማኖት እምነት በውስጡ የተስፋ፣ የፍላጎት፣ የይገባኛልና የመብት ጥያቄዎች የያዘ ሲሆን ማህበራዊ ህይወት የአኗኗር ዘዴዎች ላይ በሚያደርጋቸው ተጽዕኖዎች የተነሳ የሚያስከትላቸው አዎንታዊም ሆነ አሉታዊ ውጤቶች ይኖራሉ። ስለሆነም ማንኛውም ሃይማኖት ፖለቲካዊ አድማስ ያለው በመሆኑ የግል ብቻ ሳይሆን ይፋዊ ህዝባዊ ጠባይ ያለው ነው። ዴሞክራሲያዊነትን የተላበሰ የፖለቲካ ማህበረሰብ ደግሞ ይህ ሁኔታ የተለያዩ እምነቶች መኖራቸውንና ህብረተሰቡ መድበላዊነትን አንጸባራቂ መሆኑን እምብርት ባደረገ መልኩ እንዲከናወን የሚጠይቅ ነው። እዚህም የተነሳ እንደ ኢትዮጵያ በመሰሉ በርካታ የተለያዩ እምነቶች ባሉባቸውና የተለያዩ አመለካከቶችን የሚያስተናግዱ የፖለቲካ ምህዳሮች ሰፊ በሆኑባቸው ሀገሮች ውስጥ ሃይማኖት ህብረተሰቡ ውስጥ ካሉ ሁኔታዎች ጋር ተቻችሎ የሚንቀሳቀስበትን ሁኔታ ማዘጋጀትና ተግባራዊ ማድረግ የሚጠበቅና ተበክሮም የሚጠየቅ ነው። ለዚህም መሰረቱ በህብረተሰቡ ውስጥ ያሉ የተለያዩ የአኗኗር ዘይቤዎች፣ የተለያዩ የፖለቲካ ራዕዮችና አመለካከቶች፣ የተለያዩ የሃይማኖት እምነቶች በመካከላቸው ሊኖር የሚገባው የእርስ በርስ ግንኙነት ሲቪላዊ እሳቤን በተላበሰና በመቻቻል መርህ ላይ የተመሰረተ የጋራ ስምምነትና መግባባት እንዲገነባ ካለ ጽኑ ፍላጎት የሚመነጭ መሆኑ ነው። በሃይማኖቶች መካከል መቻቻል ማለት ልዩነቶችን ማወቅና መረዳትን የሃይማኖት ጽኑ እምነት እስታቤ ግዴታ ያለው መሆኑን መቀበልንም የሚጠይቅ ነው። ስለሆነም ንፋነትን የተላበሰ ህብረተሰብና የሃይማኖት እስታቤን ተምር የሚቀበል ግለሰብም ሆነ ቡድን ለመቻቻል መርህ ከፍተኛ ንቃተ ህሊናን ሰንቆ መገኘት አብሮ ለመኖር መሰረታዊ ነው። ስለሆነም በህብረተሰብ ውስጥ ለሚነሱ ጥያቄዎችም ሆነ በህብረተሰቡ አባላት መካከል የጋራ መግባባት እንዲገኝ ውይይትን የሚጠይቅና የሚያስተናብር የበላይ ጠባቂ ሊሆን የሚችል ኃይል መኖር የግዴታ ነው። ሁሉም ዜጎች የፖለቲካ ኃላፊነታቸውን በአግባቡ እንዲወጡ የሚጠይቅና ይህንንም የሚያበረታታ ሀሳቦችን በነፃ ያለምንም እንቅፋት የሚያስተናግድ ጤናማና ምቹ መዳር እና መሰረታዊ ተቋማትን የሚያዘጋጅና ተጠቃሚ የሚያደርግ ዴሞክራሲያዊ ስርዓት ውስጥ ሌላ ስርዓት የሚታሰበን አይሆንም። የመንግስትና የሃይማኖትን መለያየት መሰረት ያደረገ እና ዴሞክራሲያዊነትን የተላበሰ ህገ መንግስት ለግለሰብ መብትና ለሰብአዊ ክብርነት ዋስትና የሚሰጥ ነው። ስለሆነም የሃይማኖት ተቋማትም ሆኑ ማንኛውም ቡድን በግልጽ ሆነ በስውር ሃይማኖታዊ መንግስት ለመገንባት የሚንቀሳቀሱ ከሆኑ ይህ ድርጊት የእምነት ነጻነት ለመዳመጥ ዳር ዳር ከማለት ውጭ አይታይም። ማህበራዊ ሰላምና እድገት ላይ ጉዳት የሚያስከትል ነውና ተፈላጊም አይሆንም። የእምነት ነጻነት ዋስትና የሚያገኘው በይበልጥ መንግስትና ሃይማኖት ተለያይተው በሚገኙበት ሁኔታ ሲሆን፣ ይህ ተግባራዊ በሆነበት ሁኔታ አማኞች በሃይማኖታዊ እምነታቸውን ለማስተማርም ሆነ ለማስፋፋት ያላቸው ነጻነትና መብት ይረጋገጥላቸዋል። በእኛ እምነት የእምነት ነጻነትን ዋስትና ሰጥቶ ሊያከብርና ሊያስከብር የሚችለው ዴሞክራሲያዊ መንግስት ሲሆን፣ ይህ መንግስት ደግሞ ይሁንታውን የሚያገኘው ወይንም ማግኘት የሚኖርበት ከማንም ሌላ ኃይል ሳይሆን በአንድ ላይ ከሚኖሩት የህብረተሰቡ አባላት ብቻ ነው። መንግስት በሃይማኖት ጉዳይ ሃይማኖት በመንግስት ጉዳይ ጣልቃ እንዳይገባ ለማድረግ የመንግስትና የሃይማኖት ተቋማት ተለይተው መዋቀርን የሚጠይቅ ነው። የሃይማኖት እምነት ግላዊ ስለመሆኑ ሃይማኖቶቹ ከሚያስተላልፉት መልእክቶችና በቅዱስ መጽሐፍቶቻቸው ላይ ከተፈሩት አብይ ሐሳቦች በመጥቀስ መግለጽ የሚቻል ነው። የእምነት ጉዳይ በዋናነት ግለሰቡ በፈቃደኝነት በመቀበል ወይንም ባለመቀበል ላይ የሚያተኩር ነው። ይህ ሁኔታ ደግሞ የግለሰብ ውሳኔን የሚጠይቅ ከመሆኑም በላይ ግለሰብም ከፍተኛ አስተዋጽኦ እንዲያበረክት የሚገፋፋ ነው። ይህ ፈቃደኝነትና ግፊት ደግሞ አንድን ሃይማኖት የሚመለከት ብቻ ሳይሆን ሁሉም እምነቶችን የሚያካትት ነው። ስለሆነም እምነት ማንም በማንም ላይ ተጽዕኖ ሳያሳድር የሚከሰት የግለሰቡ ብቸኛ ጉዳይ መሆኑ መታወቅ ሲኖርበት፣ ማንኛውም ዜጋ የትኛውን እምነት እንደሚያመልክና በዚህ እምነቱ ምን ለማድረግ እንደሚያስብ የግለሰቡ ውሳኔ ብቻ መሆኑን መቀበል ያስፈልጋል። ስለሆነም መንግስት በዚህ ጉዳይ የሚያገባው ነገር ጨርሶ አይኖርም። ባጭሩ እምነት በእያንዳንዱ ግለሰብ መብት ላይ የሚመረኮዝና የሚያነጣጥር በመሆኑ ይህ መብት ያለምንም ገደብ መከበር ያለበት ነው። የመድበለ ዴሞክራሲ መሰረተ ሐሳብም የሚያመላክተው ገለልተኛ የሆነ መንግስት ዜጎች ምንም አይነት ሃይማኖት እምነትም ሆነ የርዕዮተ ዓለም ግብረገብነት አስተሳሰብ እንዲይዙ ጭነት የማያደርግ መሆኑን ነው። እንዲያውም መድበለ ዴሞክራሲ ማንኛውም ዜጋ የፈለገውን ለማሰብ፣ ለማመን፣ ተስፋ ለመሰነቅ፣ ለተግባር እንቅስቃሴው ደግሞ ህሊናው በሚፈቅድለት መሰረት ስኬታማ ማድረግ እንዲችል ሁኔታውን ያመቻቻል። ይህ እንዳለ ሆኖ ዜጎች የትምህርት ተቋማትን በመጠቀም የተወሰነ እይታ ያለው እሳቤ እንዲስፋፋ ማቀንቀናቸው የሚታይ ነው። የተወሰኑት መንግስት በእነሱ እምነት ላይ ብቻ እንዲመሰረት፣ ሌላው ደግሞ ሳይንሳዊ መሰረት አለው ብለው በሚያምኑበት ርዕዮተ ዓለም እንዲገነባ፣ ሌላው ደግሞ ጨርሶውኑ ፍጹም ገለልተኛ እንዲሆን ይመኛሉ። እነዚህ አስተያየቶች ኃይልና ግዴታ ሳይታከልባቸው ለአጠቃላይ ህዝብ የሚበጁና ብቸኛ ዘላለማዊ ህይወትና የእውነት መንገድ አዋቂ ነን እስካላሉ ድረስ በህብረተሰብ ውስጥ ቢንሸራሸሩና ውይይት ቢደረግባቸው የሚጎዱ አይሆኑም። ኢህአፓ የአንድን ወገን ሃይማኖታዊ እሳቤ ለአጠቃላይ ህዝብ ብቸኛ የህይወትና የእውነት መንገድ ነው የሚለውን አስተያየት አይቀበልም። ስልጣን በተቆናጠጠም ሆነ ለመቆናጠጥ በሚመኙ አካላት ቢቀርብ በጥብቅ የሚቃወመው ነው። በተመሳሳይ መልኩ ስልጣን ላይ ያለ ቡድን የራሱን አመለካከት ለህዝብ የሚበጅና ብቸኛ አመለካከት ብሎ በማወጅ ወይም ኃይልን መሰረት አድርጎ በህብረተሰቡ ላይ የሚያደርገውን ማናቸውም ተግባር እንዲሁ አጥብቆ ይቃወማል። ምድራዊው ህግ በአንድ ሃይማኖት ህግ ለመቃኘት የሚደረግ እንቅስቃሴ ጉዳትን የሚያስከትል ብቻ ሳይሆን መሰረታዊ የዴሞክራሲና የሰብአዊ መብቶችን የሚጻረርና ለመደራጀት መሰረት የሆነንና
የማንነታችን መገለጫ የሚቃረን በመሆኑ አጥብቆ የሚቃወመው ነው። ሃይማኖት የግል ጉዳይ ብቻ ሳይሆን ህብረተሰባዊ ይዘትንም የሚላበስ ነው። መንግስት ከተወሰነ የሃይማኖት እምነት ጋር ራሱን ማጣበቅ አይገባውም። መንግስትና ሃይማኖት ከተዋሃዱ በሌላ አነጋገር መንግስታዊ ሃይማኖት ከተገነባ የግለሰብ ነጻነት ይደፈጠጣል። የማንኛውም ህብረተሰብ አባላት በሃይማኖት እምነት በርዕዮተ ዓለም ማስተሳሰብ የተለያዩ አቋሞችን ያንጸባርቁና ሊለያዩ ይችላሉ። እነዚህ ልዩነቶች የችግር ምንጭ እንዳይሆኑ አርቆ አስተዋይነት በተሞላበት ሁኔታ ተቻችሎ ለማኖር መድረኩን ዲሞክራሲያዊነትን ማላበስ እንጂ በፍላጎት በማግባባት ቀርቶ ኃይልን ተመክቶ ተግባራዊ ለማድረግ ቢሞከርም የሚቻል አይሆንም። ፍቱን መፍትሄ ተብሎ የሚገመተውና በተለያዩ አገራት ከተገኙት ተመክሮች ለመገንዘብ እንደሚቻለው ሃይማኖትን ከማህበራዊነቱ ወደ ግል መድረክ መጥፋት ሳይሆን መንግስት ያንተ እምነት ጥገኛ እንዳይሆን መከላከል ነው። ጥገኛ የሆነ መንግስት ዋነኛ ተግባር የሃይማኖት ብዙሃንነትን ማክበርና ማስከበር ነው። የወያኔ አገዛዝ በሃይማኖት ተቋማት ውስጥ ጉዳይ እጁን በጥልቀት ማስገባቱ ብቻ ሳይሆን በተቋማት ውስጥ ሰክስጎ ባስገባቸው ካድሬ ካህናትና ሀጂዎች ኢማሞች አማካይነት የምዕመናኑን መብት እና የተቋማቸውን ነጻነት በመጋፋት ክፉኛ የመብት ጥሰት እያደረገ ይገኛል። የሙስሊሙ ዜጎችን ለማፈን ኃይል ተጠቅሟል። ቅጥረኞቹንም አስተማርቷል። ክርስቲያኑን አስፈራርቶ ለከይሲ ተግባሩ መጠቀሚያ ለማድረግ ያልጣረው የለም። በ2006 ዓ.ም በአንዋር መስጊድ በምዕመናኑ ላይ የወሰደው አስተቃቂና ዘግናኝ እርምጃ የሚረሳ አይደለም። ስለሆነም በእነዚህ ሃይማኖት ተቋማት ውስጥ በአገዛዙ አማካይነት በመሪነት የተቀመጡት ግለሰቦች ለፈጣሪያቸውና ለሕግ ሃይማኖታቸው ሳይሆን ለአገዛዙ ታማኝ አገልጋይ ሆነው በምዕመናኑ ትከሻ ላይ ሳይወዱ በግድ ተቀምጠውባቸው በርካታዎች ለስቃይ ሰለባነት ተዳርገዋል። ሃይማኖታዊ ተልእኳቸውን ለምዕመናኑ በተገቢው ደረጃ ለማበስከት ባለመቻላቸው እየቀረበባቸው ያለው ተቃውሞ ግለቱ በየጊዜው እየጨመረ ይገኛል። የወያኔ አገዛዝ የሃይማኖት ተቋማትን በውስጣቸው ጉዳይ እንዳሻጥ አልቃ መግባት ብቻ ሳይሆን ለሱ ፖለቲካ መገልገያ ሲያደርግ በተደጋጋሚ የታየ ነው። በዚህ በኩል በተለይ የክርስትናና የሙስሊም መሪዎችን በመየመገናኛ ብዙሃን በማቅረብና ሰፊ ጊዜ በመስጠት አገዛዙ እየተከተለ ያለው ሁኔታ ተገቢና ትክክል መሆኑን በተደጋጋሚ እንዲተኩላቸው አድርጓል። በተለይ የካድሬነት ባልተለየ ሁኔታ የሚደርስበትን ተቃውሞ ለመከላከልና የትግሉን አቅጣጫ ለማስቀየር ከተወሰኑ ወራት በፊት የኢትዮጵያ የሃይማኖት ተቋማት ጉባኤ በማዘጋጀት ምዕመናኖቻቸው ሆኑ በአጠቃላይ ሕዝብ ሊከተለው የሚገባ የማሰልጠኛ ምዕራፍ በማዘጋጀት እየተንቀሳቀሰና እየተሰማራ ይገኛል። በራሱ ሙሉ ቁጥጥር ስር ያደረጋቸውን የፕሬስ ተቋማት ብቻ ሳይሆን ሕዝባዊና ሲቪላዊ ድርጅቶችን ሁሉ ሳይወዱ በግዴታ መጠቀሚያ አድርጓቸዋል። አገዛዙ በሕዝቡ ዘንድ ተቀባይነትን ማጣቱ በመጠነ ሰፊ ፕሮፓጋንዳ ሊሸፍን እያደረገ ያለው እርምጃ ለጣልቃ ገብነቱ ከበቂም በቂ ምስክር ነው። ይህ ያገዛዙ እኩይ ተግባር የሃይማኖት ተቋማትን ነጻነት ገፎ የሚጥል በይቅርታ ሊታለፍ የማይችልና የሚወገድ የመብት ድፍጠጣ ተግባር ነው። ኢትዮጵያ ለሃይማኖቱ ቀረቤታ ያለው መሆኑን ክብር በመንፈግና ምንም አይነት እውቀት የሌላቸውን የፖለቲካ ካድሬዎች በሃይማኖት ጉዳይ ሰክስጎ ለመማንን በማዋከብና ወዳልሆነ አቅጣጫ መግፋት ከወንጀልም ወንጀል መሆኑ ሊታወቅ ይገባል። በትግል መታረም የሚኖርበት ሁኔታ መፈጠር አለበት እንጂ በቸልታ የሚታለፍ አይደለም። በዚህም ምዕመናኑ መሆኑ አገር ወዳዶች የበኩላቸውን ጥረት ማድረግ ይገባቸዋል። ይህ የወያኔ አገዛዝ የመብት ረገጣ ስልጣን ከመያዙ በፊት የነበረ መሆኑ የእንቅስቃሴው ታሪክ ይመሰክራል። በግልም ሆነ በክርስትና እምነት ተከታዮች ላይ ብቻ ሳይሆን በአጠቃላይ ያራመድ የነበረው ፖሊሲ ባልተቀበሉና ለሱ ባላጎነበሱ በርካታ የትግራይ ተወላጆች ላይ የፈጸመው አሳዛኝና አሰቃቂ ግፍና በደልም ከቶም የማይረሳ ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሁለት ተከፍላ አንዱን በአገር ቤት ሌላኛውን ደግሞ በውጭ አገር ሁለት ፓትርያርኮችን ለማስተናገድ የተገደደችበትና እስካሁን ድረስም ችግሩ መፍትሄ ሳያገኝ የቆየበት ምክንያት አገዛዙ የጣልቃ ገብ እጁን በስፋት በማስገባቱ ነው። የወያኔ አገዛዝ በዚህም ብቻ ሳይወሰን በተለይ በውጭ ሀገር ያሉ ቤተክርስቲያናት በጎጥ በመከፋፈል በካድሬዎቹ አማካይነት በስፋት የሚያደርገው እንቅስቃሴ በየቦታው የሚታይና የሚደመጥ ነው። ፖለቲካና ሃይማኖት ሳይደበላለቁ በየመስኮቻቸው ሊሰሩ ይገባል የሚል የጸና እምነት ያለው ኢህአፓ ሃይማኖት የግል ነው፣ አገር የጋራ ነው በሚልም ግስትና በሃይማኖት ተቋማት ሊኖር የሚችለውን ግንኙነት አስመልክቶ የወያኔን አገዛዝ ድርጊት አጋልጧል። የሃይማኖት ተቋማትን በበኩላቸው ከአምልኮ አስተምህሮቻቸው ባሻገር ለምእመናኑ ደህንነት ለደህንነታቸው በአጠቃላይ ለህዝብ በሚችሉት ሁሉ ጠበቃ ሆነው እንዲቆሙ አበክሮ ቀስቅሷል። ዜጎች ላይ በደሎችና ብዝበዛዎች ሲከሰቱ ዜጎች ተቃውሞ እንዳያሰሙ በተደጋጋሚ የከበረ ጥሪ ሲያስተላልፍ የቆየ መሆኑም የሚታወስ ነው። በተለይም በአገዛዙ የደህንነት ጠባቂዎች የሚደርስባቸውን ድብደባና እርግጫ ለመሸሽ ሲሉ በአዲስ አበባ ቤተክርስቲያንን ተጠልለው የነበሩ ዜጎች በኃይል ማስወጣትና ለእስር እንዲዳረጉ መዳረግም ትክክል አለመሆኑን በመግለጽ እንዲሁ ካህናት ለምእመናን ደህንነት መቆም ሲገባቸው አለመቆማቸው ስህተት እንደነበረና መታረም የነበረበት መሆኑን አክብሮት በተመላበት መልክ አቤቱታውን መግለጹም የሚረሳ አይደለም። ከዚህ መልእክት ጋር የህዝብን ሰላም የነሱ የወያኔ አገዛዝ አስከፊ ተግባሮችን አጥብቀው እንዲያወግዙም አበክሮ ጠይቋል። በህዝብ ላይ የሚደርስ በደልን በመቃወም ለሚያከናውኑት አኩሪ ተግባር የህብረተሰቡ ሙሉ ድጋፍ ሊጠይቁ የሚገባቸው መሆኑን ከመጠቆሙም በላይ ያፓ በዚህ በኩል ምንጊዜም ከጎናቸው የሚቆም መሆኑን አስምሮበት መልእክቱን ሲገልጽ ቆይቷል። ከተመክሮ እንደሚታወቀው የሃይማኖት ተቋማት ለተከታዮቻቸው ጠበቃ ሊቆሙ የሚችሉት የመንግስትን ተግባር እንዳለ በመደገፍ ሳይሆን ከአገዛዙ ተለይተው የራሳቸውን ጉዳይ በራሳቸው ለማስተዳደር ነፃ ሆነው ሲደራጁ በመሆኑ በዚህ ሐሳብ ላይ የበኩላቸውን አስተዋጽኦ እንዲያበረክቱ በተደጋጋሚ ቀስቅሷል አስተምሯልም። እምነት ስሜትን ኮርካሪናትና በእምነቱ የሚጸና ህይወትን ለመስዋዕት ለማቅረብ እምነቱ ለዚህ የሚያስፈልገውን የመንፈስ ውስጣዊ ኃይልና ብርታት የሚሰጥ በመሆኑ ንጹህ ልቦና ማየትን የሚጠይቅ ነው። ለዚህም ነው ሃይማኖትና መንግስት ተለይተው እንዲዋቀሩ ማድረግ መሰረታዊ የሚሆነው። ይህ ማለት ደግሞ ፍጹም ጸረ ሃይማኖት ሆኖ እምነትን ከፖለቲካ መድረክ ማጥፋት ማለት አይደለም። ይልቁንም በሃይማኖቶች መካከል የተዛባ ልዩነትን በማጥፋት እኩልነትን በመካከላቸው ለማስፈን ነው። ሃይማኖትና ፖለቲካ ተለያይተው እንዲዋቀሩ የማድረግ መርህ ጽንስ የሚመሰረተው በዚሁ በእኩልነትና በግለሰብ መብት መከበር ላይ ነው። የሃይማኖት እምነት ተልእኮን በሚመለከት እንደ ተቋም በህብረተሰብ ውስጥ ሊያበረክት የሚችላቸውን አስተዋጽኦ በሚገባ መገንዘቡ በሃይማኖትና በፖለቲካ መካከል ሊኖር የሚችለውን ግንኙነት በጥሩ መሰረት ላይ ለመገንባት የሚረዳ ነው። መለያየታቸውና የመተባበራቸው ሂደት ከተለያዩ አገሮች ተመክሮ ለመረዳት እንደሚቻለውም ወርድና ስፋቱ ከሀገራችን የባህልና ያኗኗር ሁኔታ ጋር በሚጣጣም መልኩ ማደራጀትና መገንባት ወሳኝ መሆኑን መጥቀሱ ከዚሁ አንፃር አግባብነት ያለው ነው። ከዛሬ 20 ዓመት በፊት ግሎባል ካፒታሊዝም በአሸናፊነት ወጥቶ ዓለምን በሱ ቅኝት ለመምራት እየተፈጨረጨረ ባለበት በአሁኑ ወቅት በዓለም አቀፍ ደረጃ የመንግስትና የሃይማኖት መለያየት ጽንሰ ሐሳብ እየተሸረሸረና የአስተሳሰብ ለውጥ እየተከሰተ መሆኑንም የምንመለከተው ነውና በጥልቀት ማየቱም አግባብነት ያለው ነው። የወያኔ አገዛዝ ስለ ፍትህ፣ መልካም አስተዳደርም ሆነ ስለ ዲሞክራሲ የሚያነሆልሉ አረፍተ ነገሮችንና አንቀጾችን እየደረደረ ህዝብን ለማታለል እንደሞከረ ሁሉ ሃይማኖትንም በሚመለከት መንግስትና ሃይማኖት የተለያዩ ናቸው፣ መንግስታዊ ሃይማኖት አይኖርም፣ መንግስት በሃይማኖት ጉዳይ ጣልቃ አይገባም፣ ሃይማኖትም ከፖለቲካ ይርቃል የተባለውን በግልጽም ሆነ በስውር እንደ ሌሎቹ የህግ አገዛዞቹ አንቀጾች ጥሶ ጣልቃ በመግባት ሁሉ ነገር በራሴ ሙሉ ቁጥጥር ስር ካላደረግ በስልጣኔ ለመቆየት አልችልም የሚል አባዜ የተጠናወተው በመሆኑ የሃይማኖት ተከታዮችን እርስ በርስ የሚያጋጭ ተግባር እየፈጸመ ይገኛል። በተወሰነ ደረጃም አልተሳካለትም ለማለት አያስደፍርም። ኢህአፓ የመመስረቱ ዋና መነሾ አንዱ ነጥብ የዴሞክራሲና ሰብአዊ መብቶች አለመከበር እንደመሆኑ መጠን እነዚህ እሴቶች መከበር ሲታገል ከቆየውና አሁንም እየታገለ ከሚገኘው የክርስቲያንና የሙስሊሙ ማህበረሰብ በአጠቃላይ ከታጋዩ ህዝባችን ጎን መቆምና ግንባር ቀደምትነት መሰለፍ ግዴታው ነውና አሁንም እንደቀድሞ ከጎናቸው በመቆም በጽናት ይታገላል። ደጋግሞ እንደገለጸውም የዜጎቻችን መብት ያለምንም መሸራረፍ ሊከበር የሚችለው በጋራ የሁሉንም ዜጋ መብት የሚያስከብር ነፃነትን የተላበሰና በሱ መርህ ላይ የሚመሰረት ዴሞክራሲያዊ ስርዓት ተገንብቶ ህዝብ የስልጣን ባለቤትነቱ በገቢር ሲያረጋግጥ ብቻ ነው። ከዚህ ውጭ ያለው ጉንጭ አልፋ ትረካ ነው። የሃይማኖት ነፃነትና እኩልነት በተግባር ይረጋገጥ። የኢትዮጵያ ህዝብ ያቸንፋል።
ዛሬ ነው ቆጠኝ የነፃነት ዋጋ ግንባርክን አሳየው። Goodbye, can I buy you?